ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥቅምት 17 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥቅምት 14 ቀን 694 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ከዝግጅት ክፍላችን የቀረበውን የዕለቱን ሀተታ እናሰማለን። ሐሰቱ ስለበዛ እውነቱ ሆነ ዋዛ በሚል ርዕስ የቀረበ ነው። በመስከተልም የጉልሌ ወጣቶች ማህበርና የዚያ ትውልድ ጀግንነት በሚል ርዕስ የቀረበውን ጽሑፍ የመጀመሪያውን ክፍል በመጨረሻም ታሪክ ራሱን ይደግማል በሚል ርዕስ በቀረበው ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቅቃለን። በቅድሚያ ዜና።
ወያኔ በወሎ የሚያደርገውን ወረራ አጠናክሮ የቀጠለ ሲሆን ፋኖና ልዩ ኃይሉም ቆርጦ በመከላከል ላይ ይገኛል። የወያኔ አሸባሪዎች ከምዕራብ መንግስታትና ሚዲያ በቀጥታና ከዘረኛው ኮሎኔል በጃዙር በሚያገኙት ድጋፍ በወሎ በህይወትና በንብረት ላይ ከፍተኛ ጉዳት አድርሰዋል። በመቶ ሺዎች የሚቆጠሩ ስደተኞች እየተራቡና በሞት እየተነጠቁ የአውሮፓ ህብረትና አሜሪካ የተበደዩን ህዝብ ሰቆቃ ለአሸባሪዎች ድጋፍ በመስጠት አስነዋሪ ተግባራቸው እንደቀጠሉ ናቸው። በምስራቅ ወለጋ ዞን በስቡ ወሬ ወረዳ ባለፈው ሳምንት ጥቅምት 8 ቀን በአሸባሪ የኦነግ ሸኔ ቡድን 51 የአማራ ተወላጆች መገደላቸው የተነገረ ሲሆን ሰኞ ጥቅምት 15 ቀን ደግሞ በሁለት የህዝብ አመላላሻ መኪናዎች ተጭነው ሲጓዙ የነበሩ ዜጎች አፍነው የተወሰዱ መሆናቸው ከቦታው የደረሰው መረጃ ይገልጻል። ከአካባቢው በጥቂት ኪሎ ሜትር ርቀት ላይ የጸጥታ ኃይሎች ቢኖሩም ሙሉ ድጋፍ የሚሰጡትና የሚተባበሩት ለአሸባሪዎቹ መሆኑን የአካባቢው ነዋሪዎች ተናግረዋል። አንዳንዴም እንደዚሁ የጸጥታ ኃይሎች ጥቃት እንደሚፈጸምባቸው የአይን እማኞች አጋልጠዋል። ከጥቂት ቀናት ወዲህ በደቡብ ወሎና በአፋር አካባቢ በተስፋፋው ጦርነት ምክንያት የተፈናቃዩ ቁጥር እየጨመረ መሆኑ ተነገረ። ሰሞኑን በነበሩ ጦርነቶች ከአፋር ክልል ከጭፍራ ወረዳ 35000 ከመጋሌ ወረዳ ደግሞ ከ10000 በላይ የሆኑ ዜጎች የተፈናቀሉ መሆናቸው የአፋር የአደጋ መከላከልና የምግብ ዋስትና ቢሮ ለዜና ተቋሞች ገልጿል። በየተሻውና በየጫካው ተበታትነው የሚገኙ በርካታ ሰዎች አግኝቶ የሰባው እርዳታ ለመስጠት ጥረት እየተደረገ መሆኑን ተቋሙ ገልጿል። ለተፈናቃዮቹ የውሃ መጠለያና የምግብ የመድኃኒት ድጋፍ ለማድረስ ጥረት ቢደረግም በቂ ያለመሆኑን ተፈናቃዮቹ ተናግረዋል። በህገወጥ መንገድ ፓስፖርት በማዘጋጀት ለግለሰቦች ሲሰጡ የነበሩ 10 ሰዎች በቁጥጥር ስር መደረጋቸው ታውቋል። የፓስፖርት አሰጣጥ ደንብን ወደ ጎን በመተው የፓስፖርት ባለቤቶችን ሙሉ መረጃ በመቀየርና በአንድ ማዕከል መጠናቀቅ የነበረበት አገልግሎት ወደ ተለያዩ ቅርንጫፎችን በማዘዋወር ወንጀሉን በኔትወርክ ፈጽሟል የተባሉ ግለሰቦች በወንጀል የሚጠረጠሩ በርካታ የወያኔ አባላትና የውጭ አገር ዜጎች ፓስፖርቱን ሊያገኙ አድርገዋል ተብሏል። ድርጊቱን ከፈጸሙት መካከል ጥቂቶቹ ለገንዘብ ጥቅም ያደረጉት ቢሆንም በርከት ያሉት የወያኔ አባል በመሆን አሁንም በተቋሙ የሚሰሩና ከወያኔ ጋር የጥብቅ ግንኙነት ያላቸው ናቸው ተብሏል። በሱዳን ወታደራዊ ክፍሉ መፈንቅለ መንግስት ካካሄደ በኋላ ታፍነው ወዳልታወቀ ቦታ ተወስደው የነበሩት የሽግግር መንግስቱ ጠቅላይ ሚኒስትር ሐምዶክና ባለቤታቸው ወደ ቤታቸው ተመልሰው በቁም እስር እንዲቆዩ ተደርጓል። ሌሎች ታስነው ተወስተው መዳረሻቸው የማይታወቁ የሽግግር መንግስቱ ባለስልጣኖች በአስቸኳይ መፈታት አለባቸው የሚለው ድምጽ ከያቅጣጫው እየተሰማ ነው። ይህ በዚህ እንዳለ በሱዳን ለሶስተኛ ቀን ሰላማዊ ሰልፎች እየተካሄዱ ሲሆን የጸጥታ ኃይሎችም በወሰዱት እርምጃ ሰዎች መገደላቸውና በርካታዎችም መቁሰላቸው ተሰምቷል። ሆስፒታሎችም አስቸኳይ ጉዳይ እስካልሆነ ድረስ ስራቸውን ያቆሙ ቢሆን አንዳንድ የመንግስት ተቋሞችም የሥራ ማቆማት አድማ እያደረጉ መሆናቸው ምንጮች ተናግረዋል። ሱቆችና ምግብ ቤቶች እንደተዘጉ መቆየታቸው ታውቋል። የአሜሪካን ሚና ብዙዎችን እየጠረጠሩ ቢሆንም አሜሪካ ቀደም ብሎ ለሱዳን ለሰጥ አቅራ የነበረውን የ700 ሚሊዮን ዶላር ለግዚ ያገደች መሆኑን ስትገልጽ ጀርመንም እርዳታዋን እንድታቋርጥ ተዛር ተናግራለች። የአፍሪካ ህብረት ዛሬ ባወጣው መግለጫ በሱዳን የሲቪሉ የሽግግር መንግስት መልሶ ስልጣን እስኪይዝ ድረስ ሱዳን ከህብረቱ አባልነት ያገደ መሆኑን አስታውቋል።
በሱዳን የተደረገውን መፈንቅለ መንግስት አሜሪካና የአውሮፓው ህብረት በጽኑ ተቃውመው አውግዘውታል። አሜሪካ ለሱዳን በእርዳታ ልትሰጥ የነበረውን 700 ሚሊዮን ዶላር ግልበጣው እስካልተቀለበፈ ድረስ የሰረዘች መሆኗን ገልጻለች። በሱዳን መፈንቅሉ የተደረገው የወታደሩና የሲቪሊያኑ ጥምር የሽግግር መንግስት ስልጣኑን ለሲቪሉ ማስተላለፍ በሚገባው ወቅት ነው። የመፈንቅሉ መሪ ጀነራል አልቡርሃን ምርጫው እንደታቀደው ይካሄዳል ብሎ ቃል ቢገባም ብዙም ተአማኒነት አላገኘም። ሱዳን በኒሜሪ ወታደራዊ አገዛዝ ለ16 በበሽር ደግሞ ለ30 ዓመታት የተገዛች አገር ናት። ይህ በእንዲህ እንዳለ በሽግግሩ ውስጥ በቂ ውክልና የለንም ብለው የፖርት ሱዳንን መንገድ ዘግተው ከፍተኛ የሸቀጥ እጥረት ፈጥረው የነበሩት የቤጃ ጎሳ አባላት የወታደሩን ስልጣን መያዝ በመደገፍ እገዳውን አንስተው መንገዱን መክፈታቸው ተዘግቧል። ምዕራባውያን ለህዝብ ሳይሆን ለራሳቸው የማይስማማ መንግስትን የመገልበጥ ልምድ እንዳላቸው የሚታወቅ ሲሆን በተመሳሳይ በጀነራል አልሲሲ በግብጽ የተካሄደውን መፈንቅለ መንግስት ሙሉ በሙሉ መደገፋቸው ይታወሳል። በጊዲ የተካሄደውን መፈንቅለ መንግስትም ቀደም ሲል ለይስሙላ ቢንጫጩም ከጥቅም አንጻር ችላ እንዳሉት ይታወቃል። ጊኒ በዓለም አሉ ከሚባሉ አሉሚኒየም የሚገኝበት የቦክሳይት ማዕድን ባለቤት ስትሆን ሁሉም ምዕራባውያን ከቻይናና ራሻ ኮንትራቱን አስወጥተው የማዕድኑ ባለቤት ለመሆን ባላቸው ፍላጎት መፈንቅለ መንግስቱን መቃወማቸውን ትተውታል። የጊኒን መፈንቅለ መንግስት በጽኑ የተቃወመው የምዕራብ አፍሪካ አገሮች ማህበር ሲሆን ዋናው ምክንያት ይህ እንደ ሰደድ እሳት በመስፋፋት ላይ ያለው መፈንቅል በሀገራቸው እንዳይደርስ ካላቸው ፍርሃት መሆኑን የፖለቲካ ታዛቢዎች ይገልጻሉ። በማሊ ሁለት ጊዜና በቻድ በቅርብ ጊዜ መፈንቅለ መንግስት መደረጉ ይታወቃል። የማሊው ጁንታ መሪ ኮሎኔል ዱምቡያ በጊዜያዊ ፕሬዝዳንትነት ስልጣን የያዘ ሲሆን ዲሞክራሲያዊ ምርጫ ወደፊት ይደረጋል አለ እንጂ መቼ እንደሚሆን ግን አልተናገረም። በሀገራችንም ከምዕራባውያን ርቆ ከቻይና ጋር ሊጣበቅ የተንቀጀቀጀውን ወያኔ አሜሪካ አስወግዳ በኮሎኔሉ የተካችው መፈንቅል ግን በለሆሳስ የተደረገ በመሆኑ አልተነገረለትም።
አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የረቡ ጥቅምት 14 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ሐሰቱ ስለበዛ እውነቱ ሆነዋዛ ከዝምብ ማራይገኝም ከወንበዴ ርህራሄ አይተበቀም ከወገን ስቃይና ተቆቃ ሊያተርፉ እያዝረከረኩና ቋምጣው የተነሱ ብዙ ናቸው። በዘመነ ወያኔ ስማቸውን እየቀያየሩ ዜጎችን የዘረፉ ጥቂቶች አልነበሩም። ባጤው ጊዜ በወሎና ትግራይ ረሃብተኛ ተነግዶበት ነበር። ወያኔ በትግራይ ረሃብተኛ ላይ እርዳታ አምጡ እያለ ነግዶበታል። ባገኘው ብዙ ገንዘብ ወታደራዊ ኃይሉን ሊያጠናክርና ጠላቶቹንም ሊያጠቃችሏል። የትግራይ ህዝብ በረሃብ እያለቀ ወያኔ ገንዘቡን በሳውዲ ባንኮች አሽጎ ለድርጅቱና መሪዎቹ መንደላቀቅ ያመጣቀሙን ከያኔ ጀምረን ያጋለጥነው ወንጀል ነው። ዛሬም በተራበው ለመነገድ ለወሎ ህዝብ አዋጡ፣ ለአገር ወዳዱ እርዱ፣ ለግድብ ገንዘብ ስጡ ወዘተ በሚል ዜጎችን ሊዘርፉ የለመደባቸው ሌቦች አሰብስፈው ተነስተዋል፣ ተሰማርተዋል። ኮሎኔሉና ጭፍሮቹም በየፊናቸው ዝርፊያውን አጥፈዋል። ወያኔም ትግራይን ለመከላከል በሚል በውጭ ባንክ የደበቀውን ገንዘብ ማውጣት ሳይሆን ዳውን የትግራይ ህዝብ በውድም በግድም ሰንጎ እያስተፋ ነው። ነአዜብ ጎላና መሰሎቹ ዓለም ሆኑ ሲያዋጡ ሰማሁ የሚል ይገኛል። ጸካኝ ከተራበች እናታቸው የሚቀሙ ወንበዴዎች ዝርፊያቸውን የሚያካሂዱት በህይወት ጠርዝ ላሉት ወገኖች ሳይሆን በሞቱትም ዜጎች ስም ነው። የአርበኝነት መታወቂያ እንሰጣለን በሚል 500 ዶላር እያስከፈሉ ስንቱን አላራቆቱም። ነጻው ጭፎር መስረተን ለማራውም የሞቀኑ ሮንተተን በርሃ ገባን ሄድ ብለውና ይህን ቅጥፋታቸውን በአሜሪካ ታዋቂ ጋዜጦች አስደግፈው ሲመጡበት ስንቱ ዜጋ ተወናብዶ ላቡና ፍሶ ካገኘው ገንዘቡ ተለያይቷል። ወያኔ በ00ዋ ሌሎች ደግሞ በመድረክ አረጥራጦች ተደግፈው ብዙ ገንዘብ ከወገን ዘርፈው ለኪሳቸው አድርገዋል። ሰው ቢነገረውም አፈጮሌዎቹን ማመኑን መርጦ ፍየል ምላሱን ኮሎኔል ሐቀኛ ብሎ ለዘራፊዎች ለስላሳ ሰለባ ሆኖ ቀርቧል። በቀንጅት ሽፋን ስንቶቹ ዛሬ የአዲስ አበባ ቪላዎች ባለቤቶች ሆነዋል። ኮሎኔሉን በጭፍን በመደገፍ መሬት ንብረት አስመልሰውና ሸጠው ባለ ሚሊዮን የሆኑትም ጥቂቶች አይደሉም። ዳው ግን ያመጣ ያው በገሌ እንደሆነና እንደማቀቀ አለ። ክፉ ሰዎች ናቸው ባለ ጠማማ አፍ በእንላቸው አልሰማን አሉ። የሰው ክፉ ዋሾ ነው። ኮሎኔሉና ጨፍሮቹ ደግሞ ነጋ ጠባ የሚዋሹ ናቸው በእንልም ሙሴን ነካችሁብን ሲሉ ተበሳጩብን። የዘረኞችና ባንዳ ሞሮች ህብረት ህዝቡን አቅላሳጣው አደናገረው። እነሱም ሁሉም በተራበው ነገዱ በደሃው ላይ ጨፈሩ በሰማእት ደም ከበሩ። ይህንን ወንጀላቸው ሊቀጥሉ በአገር ቤትም በባዕድ አገሮችም በጭካኔ ተደራጅተው ቁዝር ሆድ ዘፋኞችን አሰልፈው ዛሬም ተነስተዋል። ወገናችንን ለሚፈጅ አገዛዝ ገንዘብ እርዱ ብለው የሚጫወቱብናል። ወገን ሀቁን ተገንዝቦ እነዚህን የሎሶችና ጆፌዎች ካላስወገደ ዛሬም ነገም ህይወቱን ሀገሩን ሊያጠፉ መሳሪያ ራሱን ያስገዙታል። አገዛዙ በወሎና ጎንደር ፋኖ ልዩ ኃይሎች ላይ የሚፈጽመውን ዘግናኝ ሻጥር ለደቂቃ መርሳት አይቻልም አይገባም። ለፋሽስቱ መንግስቱ፣ ለወያኔ፣ ለዘረኛው ኮሎኔል፣ ለአንድ ለሶስት አውደልዳዎች ሊያደናግሩን ልንፈቅድላቸው አይገባም። መታሰብም የለበትም። እነዚህ የንዋይ ፍቅረኞችና ባሪያዎች ለተጎዱት በርግጥም ቢረዱ ሲጨነቁ አላየንም። ላጣዬ አዋጡ ያልን ጊዜ አይተናቸዋል። ከሀያ ዓመታት በላይ ሀቅን ተመስርቶና ችግርን ችሎ የባጀውን ፍኖተ ሬዲዮ አንድም ብር ሊሰጡ ብቻ ሳይሆን ስሙንም ለማንሳት ሲከብዳቸው ታዝበናቸዋል። ከሀያ አምስት ዓመታት በላይ ለህዝብ ሰብአዊ መብት ሲሟገት የቆየውን የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴን ከማገዝ ፈንታ እርዳታቸውን ለማን እንደለገሱና ዛሬም የዘረኞቹን ተቋም የኢትዮጵያ ሰብአዊ መብት ኮሚሽን ብለው ድጋፍ እየሰጡ እንዳሉም እያየን ነው። እኛ የማንም ኢትዮጵያዊ መብት አይደፈር፣ አንድም ኢትዮጵያዊ አለጊዜው ህይወቱን አይጣ ስንል፣ እነሱ ግን ማን ይበልጥ ገደለ፣ ማን ይበልጥ መብት ረገጠ በሚል ገዳይ አውሬዎች መሃል አጉል ንጽጽርና ምርጫ በማድረግ ይሻላል በሚል ፈሊጥ አንዱን አውግዘን ሌላውን እንድንደግፍ እንድናቅፍ ይወተውቱናል። ቀሽም በሆነ ቅራኔ አፈራረጅ ሊከቱና ስህተት ሊያስፈጽሙንም ይከጅላሉ። ጠላትን ወዳጅ ብሎ ከማቀፍ የበለጠ ስህተትና ጥፋት ከቶም የለምና የህዝብን ስምና ችግር ተጠቅመው ሊዘርፉን የሚጥሩትን እናሳፍራቸው አንታለልላቸው። ከሀቀኛ ታጋዮችና አገር ወዳዶች ጎን እንቁም። ድል ለኢትዮጵያዊነትና ለኢትዮጵያ።
ይድረስ ለትግራይ ህዝብ፣ ይስራ ለህዝብ ትግራይ። ሰላም እባክሽ፣ ሸዋ አብረሽ ዝረብ እየተከታተለ የደረሰ ተለመድ። ይድረስ ለትግራይ ህዝብ ከንባችን ኮረንታ ከደም ፍሳሻችን አጣቁ የተጻፈ የድረስ አቤቱታ ምትክል ለለ የትግራይ ወገናችን በአጥንት በስጋ በደም ተቀላቅለ በአንድ ቆዳ አልባስ በአንድ ክብ ተቋጥረ በእናት ኢትዮጵያ ማህፀን ተጸንሰን በአራቱ ማዕዘኗ መልፍኞች ተዋረ ምድሯን ያለበስን በልጥረ ነገሯ ደንገለን ያደግን የተመነደግን የውጭ መጪውን ጣሊያን ወራሪውን በቁማር በድብደን ባድዋ በማይጭ ጠላትን ድነት ለዓለም ጥቁር ህዝብ አኩሪ ታሪክ ጽፈን በመጽሐፍ ቅዱስ በቅዱስ ቁርአኑ በደንብ ተዘግበን በደርሳን የተወፈትነት ሳይገድበን ለአገር ዘቁመን ለአንዴም ለአንዴም ሳንን ላይ ረሃብ ሲጠልለን ሲረፈር ሲጠልገን በእምነታችን ጸንተን ጾሞ ክርስቲያኑን ረመዳን እስላሙን በናፍቆት ጠብቀን አብረን ጾመን በልተን በአንድነት አክብረን ቢኖረን ባይኖረን ብሩህ ተስፋ አድረን ዘመን መጨረሻን በጋራ ፈንድቀን ይድረስ ለትግራይ ህዝብ። ምትክል የለ ውድ ወገናችን፣ ስርዓትን ልንቀይር አብረን አምልጠን አይዞን ተባብለን ጭቆናን ተጋፍጠን ስንቱን መተራርፈን ግፈኛውን ስራት አስጠንጥረን ስረን ጨለማውን ገፈን በጭብጨባ ጅበን እንሳን አግኝተን እፎይ ብለን ልናርፍ ሰላም ልንሰነፍስ ድልዳ ልንሰራ ምድሯን ስንዳስ የጣሊያን ርዝራ የፋሽስት ርጋፊ ወያኔ ብዘለ ሀገር ወገን አልፊ ቋንቋን ተጠቅሞ ወንበርት ላይ በቅሎ ይውጠን ጀመረ ልክ እንደ ጥሎ ይህ እነው መተንፈሻ ለሶ ጠርፎ እያጋደመን በተራ በተራ እየተጨባበር ዳግም ጨለመብን አሁንም ቀርናቅን ይድረስ ለትግራይ ህዝብ ይጣ ለህዝብ ትግራይ በእምነታችን ጠንተን በባህል ታጅበን እሬቻን ለማክበር በተሰባሰብን ውስጥ በበቀለው ፋሽስቱ ወያኔ በጥይት ተገደን ከገደል ተጣለ ባንታ አጀንዳ በዓል ላሎዬ በእኛ እሬቻ ደግሞ እግዚኦ ወዮ ምድር ፈካካ በሰዎች ተጣፉ የእኛን ቀብር ዋጠው ቀን ማታ ሞትለንዎ ከዚያ ካንሰር ክልል ሲከበር አሸንዳ ጠላው ሲጨነፈስ ዳጁ ሲቆረቆር ከዚህ ከኛ ደግሞ ደማችን ተረድቶ ይላቆጣና ብድሯ ጨለመ የሰማን ቀለመ አንተ ጋ እየበራ እኛ ዘንድ ይጨለመ ቆርጠ በጣም ስትችል አንገቱን ቀንጥተ ተገልፈላለ ገለባበጅ ይዘ ሳትቆርጥ በትቶ ቀን ይጠብቅና አንተንም ይነድፋል ወያኔ ኮባ ብለው አቁም ዝምድና ይድረስ ለትግራይ ከንባችን ኮልታ ከደም ፍሳሻችን አጣቱ የተጻፈ ይድረስ አቤቱታ ምትክል የሌለ ትግራይ ወገናችን ዙሪያ ግብ ያለነው ጎረቤት ሁላ ውስጥ በተራባ ወያኔ ሰውመላ ከሰው ተራ ወጥተን ከንዝቶችን ማስተን ከስር ግርባቱ ከሳንጃ ጥይቱ ከምድር ንጎትተው የብረት ሰንሰለቱ ከረሃብ ርዛቱ ከመፈናቀሉ ደግሞም ከስደቱ ከዝቃ ሁላ እየጎዳን ያለ ክፉኛ የሚሰማን የአንተው ዝምታ ነው ወገን። እኛም ካንሰላና ፋንተም ከኛ ላታንስ በቀላቂም በቀል ታሪክን አንጣ እኛ እናንተ እንጂ ምድሯ ላይ የምንቆየው እንዳለፈ ፋሽስቲን ፋሽስቲያጅ ነው። እናም ተንባችን ኮለታ ከደም ፍሳሻችን አጣጥቶ የተጻፈ ይድረስ ብሶታችን ምትክል የሌለው ትግራይ ወገናችን አዎ ይድረስ ለትግራይ ህዝብ ይብቃ ለህዝብ ትግራይ።
የጉለሌ ወጣቶች ማህበርና የዚያ ትውልድ ጀግንነት በ1965 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር ገደማ በመላ ኢትዮጵያ የተማሪዎች የአስተማሪዎች የገበሬዎች እንቅስቃሴ ጎላ ብሎ መታየት የጀመረበት ወቅት ነበር። በሌላ በኩል ደግሞ ጠባብ ብሔረተኞች ማለትም በሰሜን ኢትዮጵያ የጀበሃ የሻቢያ እንዲሁም በባሌ በሐረርጌ የኦሮሞ የኦጋዴን ነጻ አውጪ ድርጅቶች ብቅ ማለት የጀመሩበት ጊዜ ነበር። የፊውዳሉም ስርዓት ጭቆናውን ጠበቅ አድርጎ የሚታገለውን ኃይል በጉልበት ለመጨፍለቅ ቀና ደፋ የሚልበት ጊዜም ነበር። ታዲያ በዛን ጊዜ ዲሞክራሲያውያን ኃይሎች ይህንን አጸያፊ ጠባብነትና አድሃሪነት ለመታገል የኢትዮጵያን መደራጀት መንቃት የነቁ መታገል እየታገሉ መንቃትና የኢትዮጵያ አንድነትና ልዑላዊነት ጠብቆ መታገል ለሁሉም ህብረተሰብ የሚበጅ ነው በማለት ትግሉ እንዲፋፋም የሚራወጡበት ሰዓት ነበር። ታዲያ በዛን ወቅት የነበረው የጉለሌ ወጣቶች ማህበር የተመሰረተበት የጉለሌ ከየት እስከየት ነው የሚለውን ባልሳሳት በዚያን ወቅት ከቅዱስ ዮሐንስ ቤተክርስቲያን ጀምሮ ገዳም ሰፈር ሳይነካ በከፊል መስፍን ሐረር ጉዳና በኋላም በላይ ዘለቀ መንገድ ይይዝና በምዕራብ በኩል ራስ እምሩ ሰፈር ይዞ እስላም መቃብርን ጨምሮ ወደ ሰሜን እንቁላል ፋብሪካ ይዞ እስከ ቅዱስ ሩፋኤል ቤተክርስቲያን ጠቅልሎ ወደ ታች መድሃኒ ዓለም አጠቃላይ ትምህርት ቤት ይዞ ከአዲሱ ሚካኤል ቤተክርስቲያን በስተምስራቅ ያጠቃልን ነበር። ደርግ ከመጣ በኋላ ቀበሌ ፈጠረና ቀበሌው በቀበሌ ተሸነሸነ። የጉለሌ ወጣቶች ማህበር ተሳታፊ የነበሩት ከጉለሌ አካባቢ ብቻ የመጡ ወጣቶች ሳይሆን የወጣት ማህበሩን መመስረት የሰሙ ከሌላው የአዲስ አበባ አካባቢ ጭምር ነበር። በዚህ ወጣት ማህበር ውስጥ በተለያዩ ጊዜያት የተለያዩ ውይይቶች ይካሄዱ ነበር። በዚህ መሰረት ስለመሬት ላራሹ ህዝባዊ ጊዜያዊ ህዝባዊ መንግስት ስለሰባዊ መብት ስለመደራጀት ብሎም መታገል በሚሉ ርዕሶች ላይ ክርክር ውይይት ይደረግ ነበር። ለውይይቱ ምራዳ ዘንድ የተለያዩ እንግዶች ይጋበዙ ነበር። አንድ ጊዜ ትዝ ይለኛል በኋላ መስሁን የሆነ ዶክተር ሰናይልኬ ይመጣል ተብሎ ሲጠበቅ ሳይመጣ ቀረ። ሆኖም ውይይቱ በሶሻሊዝም ዙሪያ ከመሐበሩ አባላት በተውጣጡ ወጣቶች ተካሄደ። በዚያን ወቅት ብዙ ወጣቶች በተለያዩ ስሞች ተቧድነው ለምሳሌ የሰሜን ቻይና፣ የደቡብ ቻይና፣ የሸራተራ፣ የሩጋ፣ የራጉኤል ብሎ የቅምብቢት ወዘተርፈ ቡድኖች ተቋቁመው እርስ በርስ ወይም ከሌሎች ወጣቶች ጋራ የጦርነትን ያህል ድብድብ ነበር። ይህም ድብድብ በፖሊስ ሁሉ ሊገታ ያልቻለበት ወቅት ነበር። ታዲያ ይህን የጉለሌ ወጣቶች ማህበር አድማሱን በማስፋት በተለያዩ አካባቢዎች ወጣት ማህበር እንዲመሰረቱ አስተዋጽኦ አደረገ። የጉለሌ ወጣቶች ማህበር የተጀመረው አድማሱን አስፍቶ ከራስ መስፍን ስለሺ ግቢ ጀራ የሰናደር ወጣቶች ማህበር ተቋቋመ። የወጣቶች ማህበር መስፋፋት በዚያ አልቆመም። እንዲያውም የጉለሌ ወጣቶች ማህበር ቁጥር 1 ሆነና በመላ አዲስ አበባ እስከ ቁጥር 22 ደረሰ። የጉለሌ ወጣቶች ማህበር ቁጥር 1 ሆኖ ሰፋ ያለ ልምድ ያካበተ ስለነበረ ልምዱን ለሌሎችም ወጣት ማህበር ያካፍል ጀመር። የወጣት ማህበሩ አባላት ከአይነቱ ከውይይት አልፈው አቅማቸው ለደከመ አዛውንቶች በአካባቢያቸው ያለውን ቆሻሻ ከመጥበቅ ጀምሮ ቤታቸው ለፈረሰ ሊፈስባቸው ጥገና ያደርጉ ነበር። በአቅማቸው ባላቸው የገንዘብ እቅድ ድልድዮችን ከመጠገና አልፈው ድልድዮችንም ይሰሩ ነበር። በሌላ በኩል ደግሞ የእጅ ውቀት የነበራቸው አናጺዎች፣ ግንበኞች፣ የቀን ሰራተኞችን ጨምሮ አደራጅቶ ነበር። በወጣት ማህበር ውስጥም የመሰረተ ትምህርት በወጣት ማህበር ውስጥ ይሰጥ ነበር። አራት መጻፍና ማንበብ ብቻ ሳይሆን አራቱ መደቦች ይሰጡ ነበር። ታዲያ ወጣት ማህበሩ ይህንን በሚያደርግበት ጊዜ የአጼው ሥርዓት ሰላዮች ዝም ብለው አላዩትም። በየጊዜው ነጭ ለባሾች እየመጡ ምንድር ነው የምታደርጉት እያሉ ጥያቄ በማቅረብ ያዋክቡት ነበር። በዚህም አልቆመም። ለውጥ አርግዞ የነበረው ሥርዓት አሮጌውን የአጼን ሥርዓት ደምስሶ በምትኩ አዲስ ሥርዓት ለመውለድ የነበረው እርግዝና ወሩ እየገፋ መጣ። የገበሬው መሬት ለአራሹ ለላብ አፍሳሹ የሚለው መፈክር እንዲሁም የጊዜያዊ ህዝባዊ መንግስት አስፈላጊነት ብሎም የመደራጀት የመጻፍ በነጻ ሐሳብን የመግለጽ መብቶች ይከበሩ የሚሉት ጥያቄዎች በመላ ሀገሪቱ ተስተጋባ። የሃይማኖት እኩልነት ይከበር፣ መንግስት በሃይማኖት ጣልቃ አይግባ በማለት በ66 መጀመሪያ አካባቢ ይመስለኛል ታላቅ ሰላማዊ ሰልፍ በአዲስ አበባ ተደረገ። ለዚህም ሰልፍ ከጉለሌ ወጣቶች ማህበር ጀምሮ በአጠቃላይ ከአዲስ አበባ ተመስርተው የነበሩ የወጣቶች ማህበራት ተሳተፉ። ሰልፉም በመላ ኢትዮጵያ ተስተጋባ። ያጤውም ሥርዓት ተንገዳገደ። በዚያን ጊዜ የጉለሌ ወጣቶች ማህበር የተለያዩ ምሁራንን በመጋበዝ ብዙ ስለ ኢትዮጵያ ታሪክ የለውጥ አስፈላጊነት ብሎም ይካሄዱ ነበር። ማህበሩ ብዙ በርካታ የዩኒቨርሲቲ ተማሪዎች ስለነበሩት በተለያየ ጊዜ ከአዲስ አበባ ዩኒቨርሲቲ ያመጡ ለተሰበሰበው ሰው ታዳሚ ንግግር ያደርጉ ነበር። የዩኒቨርሲቲው መምህራን ለውጥ አስፈላጊ ነው ብለው ሲነሱ በግንባር ቀደምትነት ለውጥ አሁን አያስፈልግም ብለው ይከራከሩ የነበሩት ፕሮፌሰር መስፍን ወልደ ማርያም ነበሩ። በዚያም የተነሳ ብዙ ለውጥ ፈላጊዎች ያወግዟቸው እንደነበረ ትዝ ይለኛል። ወጣቶቹ በዚህ ሳይገቱ የተለያዩ ጥናት ክበብ በማዘጋጀት ወጣቱ ታዳጊ ወጣቶችን ጨምሮ ስለ ሀገራቸው ታሪክ፣ ስለ ጭቆና፣ ስለሚያስፈልገው ለውጥ ወዘተርፈ ማስጠናት ጀመሩ። ከዚያም አልፎ ስለ ካፒታሊዝም፣ ሶሻሊዝም ብሎም ዲያሌክቲካዊ ማቴሪያሊዝም፣ ስለ ራሽያ ሶሻሊዝም፣ የቻይና ሶሻሊዝም አንድነታቸው ልዩነቶቻቸውን ማስጠናት ጀመሩ። ከዚያም በመነሳት በቡድን ተከፋፍሎ ይደባደብ የነበረው ወጣት የአብዮቱና ለለውጥ ትግል ማድረግ ጀመረ። በወጣቱ ማህበር አዳራሽ ውስጥ ቲያትሮች ይዘጋጁ ጀመሩ። ከብዙ ቲያትሮች ውስጥ ትዝ የሚለኝ የሴቶች ድርብ ድርብ ጭቆና የሚለውን ነው። ይህንን ቲያትር ለማየት የመጣው ህዝብ አዳራሹን ሞልቶታል። ድራማው አልፎ አልፎ በሳክስፎን በተደገፈ ሙዚቃ ይታጀም ነበር። ከዋና ዋና ተዋናዮች ውስጥ ከአይምሮዬ የማይጠፉት እጅጋየሁ ደበላ፣ አዜብ እግዜሩ፣ ሌኒ አበበ፣ ሃይማኖት አዲሱ ሌሎችም ነበሩ። ወጣት ማህበሩን ለማዘጋት ለአካባቢው በነጭ ለባሾች ተሞላ። ሆኖም ያጤው ስርዓት ተንገዳግዶ ቀጥ ብሎ መቆም አልቻለም ነበር። ወደ 66 አጋማሽ ጀምሮ መለዮ ለባሾቹም አይዟችሁ ማለት ጀመሩ። ሰልፎችንም ከመቼው ይልቅ ያጅቡት ጀመሩ። ታዲያ አስቀድመው ነቅተው የነበሩት ወጣቶች ምን ሊያመጡ እንደሚችሉ መተንበይ አላቃታቸውም ነበር። በዚያም የተነሳ ተማሪዎቹ እንዲሁም ወጣቱን በሚስጥር እንዲደራጅ አደረጉ። በዚያም መሰረት የጉለሌ ወጣቶች ማህበር አባላት ጥሩ ምሳሌ ሆነው አውቀታቸውንም ለሌላው አካባቢ ወጣት አስተማሩ። የጉለሌ ወጣቶች ተማሪው በትምህርት ቤት የተማሪ ማህበር ብሎም የኢትዮጵያ ተማሪዎች ማህበር እንዲመሰረት ከፍተኛ አስተዋጽኦ አድርጓል። ወራ የካቲት መጥቶ ለብዙ አመታት ተንሰራፍቶ የቆየውን ስርዓት ወደ ከርሰ መቃብሩ እየተመመ መሄዱን ለብዙ ወጣቶች ግልጽ እየሆነ መጣ። በዚህን ጊዜ ከመቼውም ፍጥነት በበለጠ ወጣቱ መደራጀቱን አፋፋመው። ከአካባቢ ወጣቶች መሃል ብዙ የዩኒቨርሲቲ ተማሪዎች ነበሩ። እነሱም የገበዩትን እውቀት አምጥተው በውይይት መልክ ያስተምሩ ነበር። የዩኒቨርሲቲ መምህራን ከሌላው ስርዓት መወገድ አለበት ብለው ሲታገሉ ተማሪውንም ያስተምሩ ነበር። የዩኒቨርሲቲ ተማሪዎች አንዳንድ ጥያቄ ይቀርብላቸው ነበር። ለምሳሌ ሁሉም አስተማሪዎች ለውጥ ፈላጊዎች ናቸውን ብለው ሲጠየቁ መልሳቸውም ሁሉም አይደሉም፣ ዝምታን የመረጡ ሞልተዋል። በግልጽ ግንባር ቀደም ሆነው ለስርዓቱ መቆየት ተሟጋች ከሆኑት አንዱ ፕሮፌሰር መስፍን ወልደ ማርያም ናቸው። እሳቸውም ባለቀ ሰዓት ስለሆነ የትም አይደርሱም ብለው መለሱ። የወጣት ማህበሩም ትንሽ ከስርዓቱ ከሰላዮች እረፍት ስላገኘ ጥሩ አደራጀት ቀስቃሽ ሆኖ ነበር። በትግል እያነቃ እያታገለ እያደራጀ ነበር። መውደቅ አይቀርምና የንጉሱ ስርዓት ተገስሶ በምትኩ ጊዜያዊ ወታደራዊ አስተዳደር ድርግ ተመሰረተ። ከመመስረቱም ብዙ አዋጆችን አወጀ። መደራጀት፣ መሰባሰብ፣ ሰላማዊ ሰልፍ ማድረግ፣ መናገር፣ መጻፍ ወዘተ ከለከለ። ይባስ ብሎም 3-4 ሆኖ መንቀሳቀስ አይቻልም አለ። ቀደም ብለው ተደራጅተው የነበሩት የሰራተኛ ማህበራት፣ የመምህራን ማህበራት፣ የወጣት ማህበራት በአይነ ቁራኛ በአዲስ መልክ ክትትል በዛባቸው። በዚህም የተነሳ የጉላሌ ወጣቶች ማህበር እንደፈለጉት መንቀሳቀስ አልቻሉም ነበር። በጉላሌ ወጣቶች ማህበር ቁጥር 1 መሰረተ ትምህርት ይማሩ የነበሩት የእጅ ባለሙያዎች፣ አዛውንቶች፣ ባልቴቶች እንዲሁም መደበኛ ተማሪዎች እንግሊዘኛና ሂሳብ የከበዳቸው እዚሁ ማህበር ውስጥ ይማሩ ያጠኑ ስለነበረ ቀስ በቀስ ችግር የገጠማቸው መጣ። በነገራችን ላይ ሳላነሳው የማላልፈው ሳሙኤል አለማየሁ በዛን ወቅት ቢስ ኩባንያ ኃላፊ ሆኖ ይሰራ ነበር። ስለነበር ለትምህርት የሚያገለግሉ ቁሳቁሶች መግዣ ገንዘብ ለወጣት ማህበሩ በገፍ ይረዳ ነበር። የሰላዮቹም ክትትል እየበዛ ሲመጣ የወጣት ማህበሩ እየተዳከመ መምጣቱን ያውቁ የነበሩ የወጣት ማህበር አባላት በሚስጥር ተማሪው በተማሪ ማህበር ወጣቱን በወጣት ማህበር የእጅ ባለሙያዎቹን በመያቸው ማደራጀት ጀመሩ። ይህ ወጣት ማህበር በድፍረት ለአንዴም ለሁሌም ዝግጅት በአካባቢው በሚገኘው የአንደኛ ደረጃ ቀለመወርቅ ትምህርት ቤት ቅጥር ግቢ እንዲሆን ፈቃድ ከአዲስ አበባ ትምህርት ቤቶች አስተዳደር ተገኘ። ፈቃዱ ከወጣ በኋላ ዝግጅቱ ተጣጣፈ። ዝግጅቶችም እንግዳ ተናጋሪ መጋበዝ፣ ሙዚቃ ዘፋኞችን እንዲገኙ፣ ቲያትር ዝግጅት እንዲኖር፣ ሁሉም የበኩሉን አስተዋጽኦ እንዲያደርግ በሌሎችም አካባቢ ያሉ የወጣት ማህበራት አባላት እንዲገኙ የጥሪ ወረቀቶች ተበተኑ። በነገራችን ላይ አንዱና ዋናው እንግዳ ተናጋሪ ሆኖ የተጠሩት በጊዜው የኢትዮጵያ ሰራተኞች ማህበር ፕሬዝዳንት የነበሩት አቶ ማርቆስ ሳጎስ ነበሩ። ዝግጅቱ ተጠናቀቀ። ቀኑ ደረሰ። በፕሮግራሙ መሰረት በቅደም ተከተል ፕሮግራሞቹን ይካሄዱ ጀመር። ሰላዮችም ትምህርት ቤቱን አካባቢው ዝግጅቱን ያካሄዳሉ ነበር። ያካሄድበት የነበረው ቦታ ተሞላ። ወጣት ማህበሩም ያደረጃቸው ወጣት ህፃናት ስለነበሩ እንዲሁም ወጣቶቹ ሰላዮቹን ይሰልሉ ነበር። ምክንያቱም አስቀድሞ ሰላዮቹ ግቢውን አጥር በዙሪያው ከበው ስለነበረ የወጣት ማህበራቱም ህፃናቱን ታዳጊ ህፃናትን እንዲከታተሏቸው አደረጉ። ሆኖም ዝግጅቱ በሰላም ተጠናቀቀ። እነዛም አይበገሬ ወጣቶች የደርግን ፋሽስታዊነት አስቀድመው ስለአወቁ ሁሉም ነገር በድብቅ ይካሄድ ጀመር። ያ ሁሉ ወጣት በድብቅ ተደራጅቶ በኢሃፓ መሪነት ትግሉን ይገፋ ጀመር። ይከተላል።
Yeah, I'm a
ታሪክ ራሱን መድገሙ የሚታወቅ ቢሆንም መቶ መልመቶ በነበረው መልኩና ይዘቱ ይደገማል ማለት አይደለም። ምጸት ጸጋ ይሆንም ዛሬ ባዛራችን የፖለቲካ መድረክ ወር ወር የሚሉ ክስተቶች በአብዛኛው ድግግሞች ናቸው። መሆናቸውን መገንዘብ ባለመቻላችን ግን አልፈው ይወስዱናል። አዲስ መስለው ያደናገሩናል። ያለፈውን ስህተት እንድንደግምም ይገፋፉናል። ወያኔ የደርግ ድጋሚ ነው። አምባገነን መሆናቸው መሰረታዊ ተመሳሳይ ይዘት ይሰጣቸዋል። ከዚህ ባሻገር ግን ይዘታቸው አንድ ነው ማለት አይደለም። ለወያኔ ከስልጣን ጥም አልፎ ዋናው ተልእኮው ኢትዮጵያን እንዳገር ማጥፋት ነው። ለ24 ዓመት የመንግስት ስልጣንን የተጠቀመበት ህዝብን እርስ በርስ በመከፋፈልና ለማጋጨት ነው። ሁሉንም በተለይም ኦሮሞውን ከአማራው ለማጋጨት ሲጥር ቆይቷል። ወጣት የትግራይ ተወላጆችን የተከለሰ ታሪክ አጠጥቶ ከሁሉም አፈራቋል። ይህን እርኩስ እንቅስቃሴውንም ጽንፈኛ ተለጣፊዎች አጅበውት ጉዳቱን አባብሰውታል። እርስ በርሱ ሊነጋገርና ሊግባባ የማይችል ዜጋን ለመፍጠርም ጥረቱን እንደቀጠለ ነው። ከለውጥና ተቃውሞ አንጻር ወጣቶች በተለይም ተማሪዎች ሚናቸው ከፍ ያለ ቢሆንም ወያኔ በተለይም የዩኒቨርሲቲ ተማሪዎችን ከፋፍሎና እርስ በርስ አጋጭቶ ቆይቷልና ከአራት ኪሎና ስድስት ኪሎ ጸረ ወያኔ የጋራ ሰልፍን ለማየት ጊዜ ፈጅቷል። ያለውን የፖለቲካ መፋዘዝና የግለኝነት መስፈን ስናጤነውም ቀደም በአጤው ጊዜ ከነበረው ከቅድመ የካቲት 66 ሁኔታ ጋር ተመሳሳይ መሆኑ አልቀረም። ያን የጨለመ ሁኔታ ማስወገድ እንዴት ተቻለ ከሚለው ትምህርትን መቅሰም አሁንም ይቻላል። ድርጅቶችን ከማዳከምና ከማጥቃት አንጻርም የዛሬው የራሱ ይዘት ቢኖረውም ካለፈው ጋር ተመሳሳይ ነው። በውስጥ የሚፈጠረው አንጃ ሁሌም ወደደም ጠላም እትብቱ የሚያያዘው ከገዢው ቡድን ነው። ገዢው ቡድን በጠላትነት እንፈርጀው፣ ወዳጅን በለው፣ እንግባባ፣ ሁለገብ ትግል ስህተትና ጽንፈኝነት ነው ወዘተ የሚል ነው። ዋናው ዓላማ ግን እንደገና ተወደደም ተፈለገም ድርጅቱን ማዳከምና አገዛዙን መጥቀም ነው። የክህደት ክስተት ትግላችንን ሁሌም አጃቢ ሆኖ መቆየቱን መካድ አይቻልም። ይህንን ጭራሽ ማስወገድ ባይቻልም ጉዳቱን ግን ለመቀነስ የሚቻልበት ሁኔታና አያያዝ እንዳለ ግን ተሞክሮ ያስተምራል። የተቃዋሚ ኢያጎዎች፣ ይሁዳዎች በይዘት አይለያዩም። ጠበቅ አርገን ካየናቸው የያኔ ባንዳዎችና የዛሬም ይጋራሉ። በልዩ ልዩ ሁኔታና ጊዜ በኢሃፓ ብቅ ያሉት አንጃዎች ያደረሱት ጉዳት ቢለያይም አያያዛቸው አንድ ባይሆንም ሁሉም ግን ጸረ ድርጅት ይዘትን ይጋራሉ። ከገዢው ጫማ ስር መውደቅንም ይሰብካሉ። ውጤታቸው ከንቱ ሆኖ ቢቀርም ግባቸው ግን ድርጅቱን ማክሸፍ ለመሆኑ ጥርጥር አልነበረም። ከዚህ ተመክሮ መማር ባለመቻሉ ተመሳሳይ ጥቃት በሌሎችም ላይ ደርሶ የህዝብን ትግል ጎድቷል። ታሪክ በርግጥም ራሱን ይደግማል። አሳዛኝ የነበረው አስቂኝ ሊሆን ቢችልም ማለት ነው። የደርግን እርኩስ ድርጊቶች ሁሉ ወያኔ ደግሟቸዋል። በባሰና በከፋ መልኩም በስራ አውሏቸዋል። ሽብር አለ ግን ተትረፍርፏል። መብት ረገጣው ጦፏል። እስር ቤቶች ተጨናንቀዋል። ህዝብን መከፋፈል ዋናው ፖለቲካ ሆኗል። ደርግ ህዝብን ሲፈጅ ሀገርን ጎዳ። ወያኔ አገርን ሊያፈርስ ሲቃጣ ህዝብን በሰፊው እየጎዳ አለ። የወያኔ ጉዞ ወደ ዴሞክራሲያዊ መቼም የማይጀምር ሆኗል። የደርግ ኢትዮጵያ ትቅደም ዓለምንም ደም ኢትዮጵያ ቱደም በደም ሆኖ ተከስቷል። መሬት ቅሚያው ነበር አሁንም አለ። ሙስና መረን ለቀቀ እንጂ ድሮ ያልነበረ ነገር አይደለም። ወያኔ ግን ይሁነኝ ብሎ ውድ አገራችንን ሊያጠፋ በመነሳቱና በመጣሩ የተወሰነ ልዩነትን ያገኛል። አይን አውጣ ዘረኝነት ሰፍኖ ይታያል። ይህ መሰረቱ ጸረ አማራ የሆነ ጸያፍ ዘመቻ ተመልሶ በወያኔ ላይ መንጸባረቁ የሚጠበቅ ቢሆንም እስከዚያው ግን ጉዳቱ በቀላሉ የሚገመት ሊሆን አይገባውም። የፌዴራል ተብዬው መገናኛ ቋንቋ አማርኛ ሆኖ ሳለ በልዩ ልዩ ቦታዎች እንዳይነገርና እንዳይጻፍ ሆኖ ይገኛል። የባቢሎን ግንብ አይነቱ ሁኔታ ጠቃሚነቱ ለአገር አጥፊው ወያኔ ብቻ ነው ቢባል ስህተት አይሆንም። ወያኔ ከወደቀ ነገሬ ይፈጁናል በሚል ፍርሃት የወያኔን አገዛዝ እስከመደገፍ የሚያደርስ ቀቢጸ ተስፋ መኖሩንም መካድ አይገባም። ለነገሩ ወያኔ ካልተወገደ ህዝብ የሚፈልገውን ለውጥና መብት ሊያገኝ አይችልም። ህዝብ ድሉን ሲቀማ የመጀመሪያው አይደለም። በገዢዎች ሲደናገርም ያሁኑ አዲስ አይደለም። እንዲያውም የደርግ የመጀመሪያ ዓመታት ከወያኔ የስልጣን ዓመታት ጋር ተመሳሳይ ናቸው። የራሳቸውን አድርባዮችና ባንዶች ቀስቅፈዋል። እነዚህንም ወዲያውኑ አስወግደዋል። ለስለስ አድርገው ያሳዩትን ገጽታ ለማኮሳተርና በህዝብ ላይ ቁጣን ለማውረድ ጊዜም አልፈጀባቸውም። ሁለቱም ማንነታቸው ላይ የተደናገሩትም ወዲያውኑ ንቁ የሚል ደወል ተደውሎባቸዋል። ለወያኔ ጊዜ እንስጠው ብለው ትግልን ሊያዘገዩ የጣሩትም ማንነት ምስጢር አይደለም። የተደረጉ የተቃውሞ ጥረቶችንም ወያኔም ባዕዳንም ተባብረው አክሽፈውታል። የህዝብ የቆሙ ድርጅቶችንና ግለሰቦችን ወያኔ አጥፍቷል። የግድያው ሂደት ተመሳሳይ ነው። የሟቹ ቁጥር በዛ አነሰ። አንድ ፖለቲካና ደፍራሽ ግለሰብ በቅርቡ በጻፈው መጽሐፍ የካቲት 66ቱን ትውልድ ግድያ በማምጣት ይከሳል። ታሪክ አለማወቅ ነው። የኢትዮጵያ ታሪክ በአመጽ ግድያ ደም መፋሰስ የታጀበ ነበር ነው። ይህን ወጣቱ ወይም ያ ትውልድ ያመጣው ሳይሆን ስርዓቶቹ ያቀፉትና ፖለቲካ ብለውም የተገዙበት ነበር። ታሪክ ሲደገምም ይህን ይዘቱን አጥፎ ነው። በመሆኑም የደርግን ወንጀልና ግፍ ወያኔ ደገመው። ደርግም ካለፈው የተረከበው አሰራርና ግፈኛ አያያዝ እንደነበር ታሪክን ካልረሳን ልንዘግበው የምንችል ነው። ታሪክ ይደገማል። ሲደገም ግን ተሻሽሎና ታርሞ ነው ማለት የሚቻል አይደለም። የከፋው ሲሄድ የባሰው ሊመጣ እንደሚችልም የደርግና ወያኔ ሁኔታ አስተምሮናል ነውና የለውጡ ይዘትን ማሳሰቡ ተገቢ ይሆናል። ወያኔን በሳልሳዊ ወያኔ ልንተካው ፍላጎቱም እቅዱም የለንም። ወያኔን የማስወገዱ ጥረትም አገር ማዳን ጋር መያያዝ እንዳለበት መገንዘብ እንደሚገባን ሁኔታው ያሳስባል። ዛሬም የህዝብን የትግል ፍሬ ሊቀሙ የተዘጋጁ አሉ። አገራችንን ወደ ማጥና ሶማሌነትም ሊከቱ የሚያስቡ አሉ። ሊወሩንም ሊያስወሩንም የተዘጋጁ አሉ ብንል ማወቅ መጠንቀቅ እንጂ መቃዠት አይሆንም። በላያችን ላይ የባዕድ መጋዣን ሊጭኑብን እያሰሩ ያሉ መሆናቸውን የምናውቀው ነው። ባጭሩ የድል ቅሚያ ታሪክ እንዳይደገም ከወዲሁ ነቅተን መከላከል ይገባናል ማለትም ነው። ይህ እንዳይሆን ጋሬጣ የሆኑትን ማስወገዱ የግድ ይሆናል። ነጋ ጠባ አላፊ አግዳሚው ሊያዘናጋን ሊያታልለን ከቻለ አገር ማጣቱ ሲያንሰን ነው ያሰኝብናል። ለአስመሳይ አገር ወዳዶች ጉዳያችንን ከፍተን መገኘት የለብንም ማለት ነው። የአገርን ዕጣ ፈንታ ሁሉን ዜጋ የሚመለከት ነውና አገሩን እወዳለሁ የሚለውና የምትለው ሁሉ በአገር ጉዳይ ጣልቃ መግባት ገለልተኛ አለመሆን ይጠበቅባቸዋል። ዜጎችን በሰበብ አስባቡ ከፖለቲካው መድረክ ማራቅ ዋና ፈላጊው ወያኔ ነው። ወጣቱን ከፖለቲካ ካራቀ በተለይ ትግልን ወደ ማስቆሙ መድረሱ ይታየዋል። ለዚህም ነው አፍዛሽ ሰበካው ዘረኝነት ማስፋፋቱ፣ አልባሌ ልምዶችና ጠባዮችን ማስፋፋቱ፣ ስደትን መደገፉ፣ አደንቁረው በግለኝነት ጥመደው ሞራሉን አድቅቅ ስነ ምግባርን አጥፋ የጋራ ሀገር ስሜቶችን አቀጭጭ ነው የወያኔ መርህ። የሰራበትና እየሰራበት ያለው ነው። ታሪክ ራሱን ይደግማልና የሀገራችንና የህዝባችንን ታሪክ ጠንቅቆ ማወቅ መረዳት ግዳጃችን ሆኖ ይገኛል። አባይ አባይ የሚሉ ከዚህ ወንዝ ጋር ተያይዞ የነበረውንና ያለውን ሁሉ ለማወቅ ለመረዳት መቻል አለባቸው። ታሪካችንን የሚነግረን ታሪክ የላችሁም ቢኖራችሁም አጠፋዋለሁ የሚለው ወያኔ ሊሆን አይችልም። ኢትዮጵያን ለማጥፋት ለአመታት ሲያደሙን የነበሩት ከመቅጽበት ተቀይረው ወዳጅ ረዳት ይሆኑልናል ብሎ መገመትም ጉም መጨበጥ ነው። ይህን ግምት ይዘው ሊራመዱ የጣሩም የደረሰባቸውን ጉዳት ማጤኑ የግድ ነው። ታሪክን ረስቶ ስህተትን መድገሙ መዘዙ ብዙ ነው። ከግል ህይወት መጥፋት እስከ አገርን ማጣት ሊያደርስ የሚችልም ጉዳት ነው። ታሪክ ምን ቢደጋገም ቢለዋወጥ ከባብ እንቁላል እርግብ አትወለድም። የማይሆንን ነገር ይሆናል በሚል ራስን ማሞኘት የሚገባ እንዳልሆነ ሁሉ በቆራጥ ጥረትና ተጋድሎ ሊገኝ የሚችልንም ድል ከወዲሁ በሽንፈተኝነት እና ቀቢጸ ተስፋ ረግጦና አንኮታክቶ አይቻልምን ማስፈኑ ጎጂ ስህተት ነው። ክፉ ታሪክ እንዳይደገምብን በጋራ እንታገል። የወያኔ የውድቀት ደወል አቃጭሏልና ካለፈው በበለጠ የቆሰለ አውሬ ሆኖ ስለሚንፈራገጥ ላይጎዳን እንደም ለሁሉም ወያኔን ማጥፋትና ቅርስ አልባ ማድረጉ ከዜጎች ሁሉ የሚጠበቅ ነው። አዲስ አገር አድን ታሪክ ሊሰራ የሚችለው ህዝብ ብቻ ነው። ያለፈውና ያለውን መጠገን ጎጂ ታሪክን መድገም ነው። ለጸረ ወያኔው ትግ በጋራ እንነሳ።
ለብር የሚታገል አድርባይ ልክስክስ ያን ትውልዳው ግን ዝም ብሎ ይቀመጥ በጭራሽ አይተምስ። ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረውም ያፋል ለመቆስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረን ታጣል የዛን ትውልድ ታሪክ ይፍቃል ይልቃል። በህዝብ ልጆች ደም እጅጉን ዘፍዝፎ ያፋን ወቅሳል የሰፋው ጫማ የወያኔ ቀፎ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ደሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፉ አበር ያልነበረ አውራ ትውልዱን አያርክስ ይህ የሰፋው ጫማ የወያኔው ልጆች ኡስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዲያብሎስ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ በቃት አይኖርም ያፋል ለመውቀት ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ።
አይደለም ማየሩ አይደለም ተራራው ይርብየም ያበላው አገር ሆዱ ያደረ ወዳጁን ይገረሳ ነፃነት ምኑ ነው ነገር ይወጣ ለሆዱ ያደረ ወዳጁን ይገረሳ ነፃነት ምኑ ነው ነገር ይወጣ ወገኔ ተስማኝ አገሬ አንድነት ይመጀና ዛሬ ወገኔ ተስማኝ አገሬ አንድነት ይመጀና ዛሬ
ሙሴ መጣልን ስንል ዋሽና ቀጣፊ ፋሽስቱን ሰደውት ነጋና ገኘን ስንል ቦምበር አታለው በብልጽግና ስም ከሹም ደምረውት ብርሃኑ ልጅ ጣልቶ አሬና ካውንጨት ጸያፍ አድርገውት ክደቱም ተንፈራጦ ለዓለም ሞት ሲያጣጥር ባይናቸው ስላዩት ተስፋፊውን ሱዳን ተከባክቦ ይዘው ያሽሙኑመኑት ታገሩ እንዳይኖር በታንክ በመትረየስ አማራን ሲያስፈጁት መስሄ ያለውን ሁሉንም ያቀፈ የሽግግር መንግስት ስር ነቀል ነው ብለው በሽብርተኝነት በሐሰት ይከሱት ሙሉ ጠፋኝና አማራጭ ያለውን መንጋዎቹም ሳይቀሩ በክደት ሲያጣጥሉት ባንተ ያምራልና አንድየው ኢህአፓን እስቲ አንዳርገን በሉት። ውሸት የሌለበት እውነቱ ሲቀዳ ከኢህአፓ ጓዳ ከአምሳ መታት በላይ በማተቡ ጸንቶ አገሩን ሳይከዳ እየታገለላት ከጠላት ተጋፍጦ እየሞተ እየደማ ከቶ ለምን ይሆን ከሰበላ ዋንዳ እንደሚያወርድበት የውሸቱናዳ በነጋ በጠባ ደግሞ ስለሀገር ቋሚ ሀቀኛ ሰውና እንዴት እውነት መስካሪ ከፍኖ ተበቀረ ሌላ ሚዲያ ታጣ ሲሉ ሰምቼ ነበር ሙሽሮች በራፍ ደርሰው ድስቱን ይጥዳሉ ግመሎች ቢጓዙም ውሾች ይጮሃሉ ተራ ቀደም ሰልፉ እርስ በርስ ተጠላልፎ ውሉ እየጠፋ ህዝባዊ ትግሉ ከሽፎ እንድንቆርጥ ተስፋ ሃ ብሎ ጀማሪ ኮሾ ተቃዋሚን ገዢው እያስፋፋ የዘረኞች ሴራ መንጋውም ተወናብዶ አብሮ እያሽካካ በጊዜውም ቢሆን ህዝቡ ተሸበረ አገርን ተናወጠች ለህልውና ቆሞ የሚታደጋትን አንድ የዋን ጀግና ባይኗ እያማተረች ጉራም አይከጅለው የበክሩ ልጅዋም አንድ የው ያፓ ለህልውና ሲል ሁልጊዜም በጽናት ከጎኗ ነውና በጊዜያዊ ድሉ ጠላት ቢፈነጭም በዝባችን ናፊነት አይጠራጠርም። አንድየው እያለ ዲሞክራሲያዊ ኢትዮጵያም መገንባቷ አይቀርም። ድልበት ግን ኢትዮጵያ ለዘላለም ትኑር።